ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ።
ድረ ኮቪድ-19 ዓለም
የሚናፈቅ ጊዜና ቦታ በበረታው ፈተና ውስጥ ላለፉና እያለፉ ላሉ ብዙዎች ፈጥኖ አልደርስ ያለ ምናልባትም በብርቱ የተናፈቀ ታላቅ ጊዜ ሳይሆን አልቀረም።
ከሩቁ አሻግሮ ለማየት ለሚሞክር ግን ድረ ኮቪድ ዓለም ምን ይመስል ይሆን?
የአኗኗር ዘይቤያችንን ከቀደመው በእጅጉ የተለየ ስለመሆኑ ጥርጥር የለውም። ይሁንና የቱን ያህልስ ይለወጥ ይሆን?
በዚህ ሁሉ ውስጥ ድርሻስ ይኖረን ይሆን? እሱን ከመፈተሻችን አስቀድሞ ግን ለዛሬ
በሐሳብ ሰረገላ ወራት ወደ ኋላ የሚያጓጉዘን ቅንብር ይዘናል።
ሐኪም ሆኖ መታመም እንዳልከኝ በአንድ በኩል ትልቅ የህይወትን ልምድ ነው፣ ሌላው ባለፈበት በኩል ማለፍና ለኔ ትልቅ ልምድም ሆነኛል። እንደገና እንድነው ደግሞ በሽተኞችንም ለማከም መቻል ይህ መታደል ነው የምለው።
ዶክተር ዳዊት በቀለ ይባላሉ። በምስራቃዊ ሱድኗ የኡሜ ከተማ ነዋሪ ናቸው።
የኮቪድ-19 ወረርሽኝ በተለይ በአውሮፓና በዩናይትድ ስቴትስ የሰውን ልጅ ህይወት ክፉኛ ማመሳቀል ገና በጀመረበት ሰሞን ያነጋገር ናቸው። የድንገተኛ ህክምና ክፍል ሐኪም ናቸው።
ታማሚዎቻቸውን በመርዳት ላይ ሳሉ ራሳቸው የኮቪድ ታማሚ ሆነው ነበር ያገኘናቸው።
ዛሬ ያሉበትን ጨምሮ ኮቪድ በሚኖሩባት ስዊድንና ባሻገር የፈጠረውን ዓለም ያወያዩናል።
እየተፈጸመ ያለው ነገር አስጠቃቂ ስለሆነ ለትግራይ የማይገባ ስለሆነ ኮርዳስ ማለት ለማንም ህዝብ የማይገባው ነገር ነው። ይህንን በመቃወም የትግራይ ተወላጅ የትም ይሁን የት የፖለቲካን ይመስል መውለዱን ትቶ ሁሉም በአንድ መንፈስ ተነስቶ ዲፕሎማሲውን እየሰራ ነው።
አንተ ካገኘ ለጽፋለው የሚል አይነሳ አብረው መበልጸግና መኖር የሚችሉበት እንዲያውም ለሱ ብቻ ሳይሆኑ ሶማሊያም ዘመሰሩት ነው ስለዘባችበት ሁኔታ ላይ ተፈጠረ ነው ያለው። እና ይሄ ነገር እንዴት ነው ወደፊቱ እድላችን እንያዘራን እንዴት ነው የሚሆነው የሚለው ነገር ብናይና በሱ ምን ይፈሻ
ማይካድራ ላይ አምነስቲ ኢንተርናሽናል የሳተላይት ኢሜጅ ሁሉ አንስቶ ያቀረበ ጊዜ አንድ ነገር ብሏል። በዛን ጊዜ ያ ኤሪያ በቁጥጥር ስር የነበረው በቲፒኤልኤፍ ኃይል ነው። ሁለተኛ ያለው ነገር ደግሞ ምንድነው በብዛት የሞቱት እዛ ለስራ የመጡት የአማራ ሰዎች ናቸው ብሎ ተናግሯል። አሁን አቶ ዮሐንስ የሚሉትን እንመልካል። እነዚህ የተገደሉትን አማሮች የገደለው የአማራ ሚሊሻ ነው የሚለው ለነቀበል ነው።
በትግራዩ ቀውስ ወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ በሶስት ወገን ከተጀመረ ክርክር የተወሰደ ነው።
አጠቃላዩን የኢትዮጵያ ይዞታና እንዲሁም ኤርትራን ጨምሮ ያወዛገቡ በነበሩ ጉዳዮች ላይ ከሚያደርጉት ክርክራቸው አልፈው ሁሉም አብሮ ለማኖር ሊያዛልቁ ይችላሉ የሚሏቸውን መንገዶች እንዲመለከቱም ይበረታታሉ።
የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ የቅርቡን ካለፈው እያስተያየ የሚያወጋበት ምጥን ዝግጅት ይዞ ይቀርባል።
እሁድ ሚያዝያ 3 2013 ዓ.ም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ?
ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች
አሉላ ከበደና
ትዝታ በላቸው ነን።
አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ለአንድ ሳምንት በብጥብጥ በከረመችው በቤኒን በዛሬው ዕለት ፕሬዝደንታዊ ምርጫ ተካሂዷል። ደም ያፋሰሰው ብጥብጥ የተቀሰቀሰው በስልጣን ላይ ያሉት ፕሬዝደንት ፓትሪስ ታሎን በድጋሚ ሊመረጡ መቅረባቸው ባስነሳው ተቃውሞ ነው። ተቃዋሚዎች በውጪ በስደት ላይ የሚኖሩት አብዛኞቹ ተቃዋሚ መሪዎች ላይ አድሎ በመፈጸም የምርጫው ሂደት ለሳቸው እንዲመች እያደረጉ ናቸው ብለው ፕሬዝዳንቱን ሲከሷቸው ቆይተዋል። ታሎን በስልጣን ዘመናቸው ጠንካራ የኢኮኖሚ እድገት እንዳስመዘገቡ ይናገራሉ። ተቃዋሚዎቻቸው ግን በምዕራብ አፍሪካ የተረጋጋ የዲሞክራሲ ስርዓት ካላቸው ሀገሮች አንዷ ተደርጋ ትታየ ነበረችውን ሀገር ያን የዲሞክራሲ ስርዓት ቁመና እየሸረሸሩባት ነው ብለው ወንጀለዋቸዋል። ጽህፈት ቤቱ ዩናይትድ ስቴትስ የሆነው ፍሪደም ሃውስ ባለፈው ዓመት ሪፖርቱ በኒንን ነጻ ከሚለው ደረጃዋ በከፊል ነጻ ወደሚለው ተርታ ዝቅ አድርጓታል። ቻድ ውስጥም በዛሬው ዕለት ፕሬዝዳንታዊ ምርጫ ተካሂዷል። ለ30 አመታት ስልጣን ላይ የቆዩት ፕሬዝዳንቱ ኢድሪስ ዴቢ በህዝቡ ዘንድ ያለባቸው ቅዋሜ እየተባባሰና ተቃዋሚዎች በሀገሪቱ የነዳጅ ሀብት አያያዛቸው የተነሳ የነቀፏቸው ቢሆንም ዴቢ አሁንም ማሸነፋቸው አይቀርም ተብሎ ይጠበቃል። የ68 አመቱ ዴቢ ለረጅም ጊዜ ስልጣን ይዘው ከቆዩ የአፍሪካ መሪዎች አንዱ ናቸው። በምዕራብ አፍሪካና በማዕከላዊ አፍሪካ በጸረ አክራሪ እስላማዊ ታጣቂዎች ትግል የምዕራባውያን አጋርም ናቸው። እንደ አውሮፓውያን አቆጣጠር በ1990 በታጠቀ አመጽ ስልጣን የያዙት ፕሬዝዳንቱ ከ3 አመታት በፊት እስከ 2033 ዓመተ ምህረት ድረስ ስልጣን ላይ እንዲቆዩ የሚፈቅድላቸው አዲስ ህገ መንግስት እንዲወጣ አድርገዋል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የመንግስት ባለስልጣናት ሹምሽር አካሂደዋል። አዲስ የጦር ሰራዊት አዛዥ መሾማቸውም ተሰምቷል። ጀነራል ሳንቲኖ ዴንግ ወልን መሾማቸውን የፕሬዝዳንቱ ቃል አቀባይ ዛሬ አስታውቀዋል። ኪርና የቀድሞው የአማጺያን መሪ ሪያክ ማቻር ከ3 አመታት በፊት በተደረሰው የሰላም ስምምነት ባለፈው አመት የካቲት ወር ላይ የብሔራዊ አንድነት መንግስት የመሰረቱ ቢሆንም የነዳጅ ባለጸጋይቱ ሀገር አሁንም በብጥብጥ መታመሷ እንደቀጠለ ነው። ኪር የጸጥታ አገልግሎት ምክትል ዲሬክተሩንና ምክትል የመከላከያ ሚኒስትሩንም አንስተው ሌሎች በስፍራው ሾመዋል። የብሔራዊ አንድነት መንግስት ይቋቋም እንጂ የሰላም ውሉ ተግባራዊ የሚደረግበት ሂደት አሁንም እየተራመደ አይደለም። ሀገሪቱ ባለስልጣናትም ግጭቶች ወደ አገረሹባቸው አካባቢዎች ሰብአዊ ረድኤት እንዳይገባ እየከለከሉ ነው ሲል በቅርብ ጊዜ የወጣ አንድ የተባበሩት መንግስታት ድርጅት ሪፖርት አመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮቪድ-19 ዜና በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ብዛት ከ135 ሚሊዮን አልፏል። በበሽታው ምክንያት ህይወታቸው ያለፈው ሰዎች ቁጥር ደግሞ ወደ 3 ሚሊዮን እየተቃረበ ነው። ይህ ከዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ያገኘ ነው። የቫይረሱ ስርጭት እየበረታ በተለያዩ የዓለም አካባቢዎች ሰው ወረርሽኙን ለመከላከል በሚል በተደነገጉ የእንቅስቃሴ ክልከላዎች እየተሰላቸ መሆኑም ይሰማል። ቻይና በሀገሯ የተሰሩትን የኮቪድ-19 ክትባቶች ቫይረሱን የመከላከል አቅማቸው እንዲጎላበት በሌሎች ሀገሮች የተሰሩትንም ክትባቶች ለመጠቀም እያሰበች መሆኗ ተሰምቷል። በሀገሯ የተሰሩት ክትባቶች አቅም በሚፈለገው መጠን ከፍተኛ ባለመሆኑ ችግሩ እንዲፈታ የሚያስችሉ ሌሎች መንገዶችን መመልከት ይኖርብናል ሲሉ አንድ የሀገሪቱ ከፍተኛ የጤና ጥበቃ ኤክስፐርት መናገራቸውን ዘገባዎች ጠቅሰዋል። ህንድ ባለፈው የ24 ሰዓት ጊዜ 10730 አዲስ የቫይረሱን ተያዦች መመዝገቧን አስታውቃለች። በአሁኑ ጊዜ በዩናይትድ ስቴትስ 31.1 ሚሊዮን፣ በብራዚል 13.4 ሚሊዮን፣ ህንድ ደግሞ በሶስተኛነት 13.3 ሚሊዮን አጠቃላይ የኮሮና ቫይረስ ተጋላጮች ይዘዋል። ፈረንሳይ ውስጥ የኮሮና ቫይረስ ተጋላጮች ቁጥር ከ5 ሚሊዮን እንዳለፈ ተገልጿል። የሞቱት ደግሞ ወደ 100,000 እየተቃረቡ መሆኑን የሆፕኪንሱ የመረጃ ጥንቅር ያመለክታል። በፈረንሳይ ባለጸጎችን በድብቅ በሻምፓኝና በውድ ምግቦች የሚንደላቀቁባቸው ዝጉብኝ ምግብ ቤቶች መጋለጣቸው የሰሞኑ ርዕሰ ወሬ ሆኗል። የፓሪስ ፖሊስ ትናንት እንዳስታወቀው በአንድ ምግብ ቤት እየተመገቡ የነበሩ ከ100 በላይ ሰዎች መቀጮ ተጥሎባቸዋል። የምግብ ቤቱ ስራ አስኪያጅም በቁጥጥር ስር ውሏል። ሌላ አንድ ምግብ ቤት ገብተው ምሳ ሲመገቡ የተገኙ ከ60 በላይ ሰዎችም እንደዚሁ ተቀጥተዋል ተብሏል። ፈረንሳይ ምግብ ቤቶችና ካፌዎች ለአምስት ወር ያህል ውጭ ብቻ እንጂ አስገብተው እንዳያስተናግዱ ትዕዛዝ ተሰጥቶ እንደነበረ የሚዘነጋ አይደለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን እሁድ ሚያዝያ 3 2013 ዓመተ ምህረት የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን።
በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
በምን ይሉደድሽ ይሄው ቁጭ ብዬ የማይመልስልኝ ምስልሽን ያየው እጠይቀዋለሁ። በምን ይሉደድሽ በነፍሴ እንዳልልሽ ፈጥሮ ያቆመሽን ወድጄበታለሁ። በልቤ እንዳልልሽ በምኖር ግዳጄ በኃላፊነቴ ልቤን ሞልቻለሁ። በቀልቤ እንዳልልሽ ሰቃቸውና በትርኪ ምርኪያቸው ቀልቤን ሰርቀውታል። መንፈሴ ባካይ ነው ለራሱ ያላረፈ አንቺን ይወድበት ጥግ ከየት ያመጣል። አካሌ ባይበቃ አንቺን ለመወደጃ ጥግ አትባጣም ውዴ። አቅም የሚነሳኝ አቅም የሚሆነኝ እውን ነው መወደዴ። አቅም የሚነሳኝ አቅም የሚሆነኝ እርግጥ ነው መወደዴ።
በምኔ ልውደድሽ በተሰኘችውና የሳምንቷ ምርጥ ባደረግናት የገጣሚ ሰብለ ደምሴ ግጥም ዝግጅታችንን ጀምረናል።
አሁን የመክፈቻውን ስልት እናስከትል። በተለያዩ ጊዜያት የምናቀርበውን የመጽሔት ማስታወሻ እናስቀድም። ቀጥሎ ከሚቀርበው ቃለ ምልልስ ጋርም ይዛመዳል። ምስቅልቅሉን አልፎ ፈጥኖ እንዲደርስ የምንመኘው ጊዜ የድህረ ኮቪድ ህይወት ሲታሰብ
ለመሆኑ ድረ ኮቪድ ኑሯችን ምን ይመስል ይሆን የሚለው ጥያቄ ፋታ ባገኘን ጊዜ ሁሉ የሚነሳ ይመስላል።
ከፊታችን ባሉ ፈተናዎች ብቻ እንዳንጠመድም ከወዲሁ ለማሰብም መልካም መንገድ መሆኑን መረዳት አያዳግትም።
እናም ነጋችን አንዳች መረጋጋትና ጤናማ ገጽታ ይላበት ዘንድ የሚጠበቀውን ያህል
ያነኖር ዘይቤያችን ከቀድሞው በእጅጉ የተለየ ስለመሆኑ ግን ጥርጥር የለውም።
አሁን በድረ ኮቪድ-19 ዓለም በርካታ ዘላቂ ለውጦች ስለመኖራቸውም
ለምንና እንደምን ያሉ ለውጦች የሚሉትን ጥያቄዎች ጨምሮ
በርዕሱ ዙሪያ የተደረጉ ጥናቶች ይተነተናሉ።
ገና ያልተመለሱና ያልተነሱ ጥያቄዎችም አሉ።
ከመቶ ሚሊዮን በላይ ሰው በተከተቡባት በዩናይትድ ስቴትስ እንኳን ሳይቀር ገና ብዙ መንገድ እንደሚወስደን የሚታመነው የኮቪድ-19 ውስጥ ህይወት
አዳዲሶቹ የቫይረስ ዝርያዎች የሚደቅኗቸው ፈተናዎች እንዲሁም አገሮችና በድምሩም እያንዳንዱ ሰው የሚያደርግና የማያደርጋቸው ነገሮች
ውጤቱንና ፍጥነቱን በተጨባጭም እውን የሚሆንበትን ጊዜ ይወስናሉ።
ባጭሩም በየበኩላችን የየድርሻችንን መወጣታችን የራሳችንና የምንወዳቸውን ሌሎች ህይወት ለመታደግም
የምንመኘው የተረጋጋ ዓለም ይመጣ ጊዜያቸው ፈጥኖ አልደርስ ያሉ ህልሞቻችን እውን ይሆኑ ዘንድ አሁንም ብቸኛው መንገድ ነው። አሁን በመግቢያችን ወዳስተዋወቅነው ዝግጅት ልናመራ ነው።
ዛሬ ለማስተዋወቅ የመረጥነው ታሪክ ታዲያ በጊዜው የራዲዮ መስሄድ ፕሮግራማችንን የመከታተል ድልት ነበራችሁ አድማጮቻችን የናንተ ነው።
ዶክተር ዳዊት በቀለ ይባላሉ። በመስራቃዊ ስዊድኗ የኡሜ ከተማ ኗሪ ናቸው።
ያን የቀደመ ሁኔታ በዛሬ ውስጥ ለሚያሳዩ ነውጋቸው እንሰዳችሁ።
ሰላም ጤና ይስጥልኝ ዶክተር ዳዊት። ከረጅም ወራት በኋላ መልሰን መገናኘታችን ነው። እንኳንም በሰላም በጤና መልሰን ተገናኘን።
ጤና ይስጥልኝ አሉላ፣ በጣም አመሰግናለሁ። ከአመት በኋላ መገናኘታችን ነው። እኔም ደስ ብሎኛል ስለጋበዛችሁኝ።
በስራ ላይ ሆኖ ለኮቪድ-19 መጋለጥዎን ተረዱና ታመው ወደ ቤት በመጡበት ሰዓት ነበር ያገኘሁት። በነበሩት 14 ቀናት ውስጥ የህመሙን ሂደት በምን ደረጃ ላይ እንዳሉ እርሶ ከገጠሙት ለአድማጮች ሊረዱ የሚችሉ ሐሳቦችን ያካፍሉ ነበር በምን ላይ እንዳሉ። ዛሬ ከአንድ አመት በኋላ ስራ ላይ ሆኖ ታገኙት የኮቪድ ሁኔታ ጨርሶም የተጠናቀቀበት ቦታ አይደለም ያለነው። እንዴት ነው ስራ ቦታ፣ ቤተሰብ፣ አካባቢው ምን ይመስላል?
በእውነቱ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዳልከኝ የዛሬ አመት ልክ በዚህ ጊዜ በኮቪድ-19 ምክንያት ታምሜ ቤት ነበር ያረፍኩት። በሽታው እንደምናውቀው ከጀመረ ጥቂት ወራት ነበር ብዙዎቻችንን ያስደነገጠ ነበር። በመጀመሪያ እኔም በምሰራበት በድንገተኛ ክፍል ሌሎችን በሽተኞች አይቼ የራሴን መታመም ከቤተሰባችን እንደዛን ጊዜ እናቴም ታማ ነበርና የቤተሰብም ሁኔታ ሁሉ በጣም ነበር ያስደነገጠን። በዚሁ ምክንያት ደግሞ የሚያውቁን በተለይ በዚህ በአውሮፓም በኢትዮጵያም በአሜሪካም ባለም ዙሪያ ያለው ወገኖቻችን ሁሉ እየደወሉ ፍቅራቸውን ሀሳባቸውን አሳይተውናል። ሐኪም ሆነው መታመም እንዳልከኝ በአንድ በኩል ትልቅ የህይወትን ልምድ ነው፣ ሌላው ባለፈበት በኩል ማለፉና ለኔ ትልቅ ልምድ ሆኖኛል። እንደገናም ድኖ ደግሞ በሽተኞችንም ለማከም መቻል ይሄ መታደል ነው የምለው።
በቀጥታ አሁን ወዳሉት ሁኔታ ልሰዶ፣ የዛሬ አመት በታመሙበት ጊዜ ከህመም ተሽሎት መልሰው ወደ ስራ ገብተዋል። ነገር ግን እያንዳንዷን ቀን እንደማንኛውም ለኮሮና ቫይረስ እንደተጋለጠ ህመምተኛ ህመሙን የሚያስታምም ሰው ሆነው ነበርና ስንነጋገር ወደ ስራ ሲመለሱ ምን የተለየ እይታ እንዲኖረው ታደረጉ? ያ ጊዜ ለህይወትም የሚያሰጋ ፈታኝ የሆነ የበሽታ አይነት ነበርና ይሁም ደግሞ በተመሳሳይ ሰዓት ወላጅናቶም ታመው የነበረበት የህመምን ሁኔታ በተለየ ስሜት እንዲያዩ የሚያስገድድ ይመስልኛልና ምን የተለየ አመለካከት እንዲኖረው አደረገው? ለህሙማኑ ቀድሞውንም የቀረበ አስተሳሰብ ቢኖረው እንኳን በታማሚነት ማሳለፉ ምን የተለየ ሁኔታ ፈጠረ? ዶክተር ዳዊት
በእውነቱ የሚፈጥረው ሁኔታ በጣም የተለየ ነው። ሰው መታመሙ ብቻ አይደለም፣ ወደ ድንገተኛ ክፍል በሽተኞችን ሲመጡ ሁላችንም ይሄ የመከላከያ ጽንብሉን አጥልቀን እንደገና ሁሉም ሰው ተዘጋጅቶ ነው። ድሮ አንድ በሽተኛ ወደ ሐኪም ቤት ሲሄድ የሰውን ፊት የነርሱን የሐኪሙን የዘመድን ፊት አይቶ እንኳን ይጽናናል። አሁን ግን በሽተኛው እንኳን የሚከተለው ዘመድ የለም በዚህ በኮቪድ አማካኝነት እና እንኳን በሀገራችን በዚህ በሰለጠነው ዓለም በሽተኛ ሆኖ ታሞ ሲመጡ ያለው ጭንቀት ያለው መጠዳደፍ በጣም የሚያስጨንቅ ነው እና ይሄ ልቤን በጣም ነበር የሚነካኝ እና ሰው እርዳታ በሚያስፈልገው ጊዜ በጭንቀት ባለበት ጊዜ ያው ኮቪድ ስለተባለ ሌላውም ራሱን መጠበቅ ስላለበት በህይወት ውስጥ የሚፈጠው ጫና ትልቅ ነው። እንግዲህ በዚያ በሆስፒታል አካባቢ ያለው ማለቴ ነው። በቤት አካባቢ ደግሞ አንድ ሰው እንግዲህ ይሄ በሽታ ለአንዳንዱ እንደ ቀላል ጉንፋን ሆኖ ሊሆን ይችላል፣ ግን በቀናት ውስጥ ከባድ ወደሆነ የመተንፈስ ችግር ከፍተኛ ህመም ስቃይ ሲያልፍ አንዳንዴ ድንገተኛ እርዳታ ከሚደረግለት ነገር ሌላ ብዙ የሚደረግለት ነገር ሳይኖር ሲቀር ያስጨንቃል እና ይሄ በእውነት ትልቅ ትምህርት ሆኖኛል። ለበሽተኛም ያለኝን ነገር ደግሜ እንዳስብም አድርጎኛል። ሆን ስላለፍኩበት
ዶክተር ዳዊት እንግዲህ አንድ አመት ብዙ ነገሮችን ዓለም የተመለከተበት በተለይ በአውሮፓ ይሁን በዚህ በዩናይትድ ስቴትስ እጅግ ከፋውን ጊዜ አልፈናል ማለት ቢቻልም
ሶስተኛውን ዙር የወረርሽኙን ማዕበል ማስቀረት ተሳናት በተባለችው አውሮፓ የተፈጠረው ስጋት ባለበት ሁኔታ ምን መልክ አለው?
በዚህ በዩናይትድ ስቴትስም ብዙ ለውጦች የታዩበትም ቢሆን በተለይም ደግሞ ከቅርብ ወራት ወዲህ የክትባት አሰጣጡ ከመቶ ሚሊዮን በላይ ህዝብ ክትባት ያገኘበትም ቢሆን አሁንም ከሚያሳስበው አደጋ ውስጥ አልወጣንም በሚል አስተዳደሩ ብዙ ስራዎችን ለማድረግ የሚሞክርበት ስለ ህመሙም ያናህል ግድ የሌላቸው ወይም ደግሞ የሚደረገው ጥንቃቄ የታከታቸው ሰዎች ለዛ ከዚህ ቀደም ላይ የነ የከፋ ሁኔታ ጋባዥ እንዳይሆኑ ወደዚያ ሁኔታ እንዳይመልስ አሳሳቢነቱ ዛሬም አለና በአውሮፓ እርሶ ባሉበት ስዊድን አጠቃላይ ይዞታ ምን ይመስላል? በሆስፒታል ህሙማን ቁጥር ቀነሰ፣ ሰዎች የተሻለ ጥንቃቄ ያደርጋሉ ወይስ አሁንም አሳሳቢነቱ እንዳለ ነው?
በእውነቱ እንዳልከው ነው። አሁን ይሄኛው ሶስተኛው የዚህ የወረርሽኑ ማዕበል በአንድ በኩል የክትባቱ መኖር ደስ ቢያሰኝም ሰዎች እየደከማቸው እየታከታቸው ይመስላል እና እንግዲህ ከአመት ከአራት ወር ከአምስት ወር ከጃንዋሪ 2020 ጀምሮ እንግዲህ ይሄ ነገር ከተከሰተ ጀምሮ ነገሮች በጣም በስተዋል እና የመታከት ነገርም ቢኖር ይሄን ነገር መቀጠሉ በተለይ በፊት ያልተጎዱ ሀገሮች አሁን የበለጠ ለዛ ነገር እየተጋለጠ መሆናቸው ያስጨንቃል እና ዋናው የሰው ህይወት እዚህ በአውሮፓ ውስጥ እንደዚህ ያስጨነቀ እንደገና ለመልሰህና እዚህ ብንሆንም የኢትዮጵያም ነገር ያስጨንቀናል። እዛም ያለው ነገር እየበዛ መምጣቱ ትልቅ ትልቅ የሚያስጨንቀን ነገር ነው። እንዳልከው በመኖርበት በስዊድን ሀገር ውስጥ በአሁኑ ጊዜ ያው ክትባቱን እየጨመሩ ነው። ወደ 16% የመጀመሪያውን ክትባት አግኝቷል፣ 6% ደግሞ ሁለተኛውን እና የተለየ ዝግጅት እንዲሆን ይሄ አውሮፓ የተባለው በተነጻጻሪ ሀብታም እንኳን አገር ቢሆን ያለው ጭንቀት ያለው ሀዘን አሁንም እንደበዛ ነው። በሽታው አሁንም እንደጨመረ ነው ያለው። ምናልባት ጥቂት መሻሻሎች አንዳንድ ቦታ ታይቶ ይሆናል። ምንም የተለየ ትልቅ ለውጥ የሚባል ነገር የለም። ያልዘጉ ሀገሮች አሁን እየዘጉ ነው። እንደ ቼክ ያሉ ሀገሮች መጀመሪያ ደህና የነበሩ አሁን በሶስተኛው ዙር በጣም እየተጠቁ ነው እና ችግሩ እንዳለ ነው። ለዚህም ሀገር ውስጥ ቢሆን
መልካም በህመም ውስጥ አልፈው ብዙ ጥረት ያደረጉ ከዚህ ቀደም ያደረጓቸው ሙከራዎች ክትባቱን ጨምሮ ፍሬያማ ውጤት እያመጡ ባሉበት እንኳን አሳሳቢነቱ ዛሬም አልቀለለም እና እስኪ ተቀጣ አድርገውታል ይሄን ሁኔታ ወደ ኢትዮጵያ እንወስደው። በቅርቡ ወደ ኢትዮጵያ ተጉዘው እንደተመለሱ ተረድቻለሁ። ከዚህ ቀደምም የበጎ አድራጎት ስራዎችን ኢትዮጵያ ውስጥ ያደርጋሉ። ምን ታዘቡ? ኢትዮጵያ ያለው ሁኔታ ዛሬ ይበልጥ ያነጋገረ ይበልጥም ያሳሰበ ነው። አዲስ አበባ ውስጥ የሆስፒታል መኝታዎች ሞልቶ ህሙማን መቀበል አልቻልንም የሚባልበት ደረጃ፣ በኮቪድ ታሞ የሚሞቱ ሰዎች ቁጥር እየጨመረ ባለበት የታማሚዎች ቁጥር እየጨመረ ባለበት ጊዜ ውስጥ ነው ያለነው እና ቀደም ሲል መጀመሪያው አካባቢ የተደረጉ ጥንቃቄዎች ኋላ ላይ ቸል በመባላቸው ይህ ሁኔታ መከሰቱን ነው የህክምና ባለስልጣናት የሚናገሩትና እርስዎ የሁለቱንም ዓለም እንደተመለከተ ይልቁንም ደግሞ በድንገተኛ እርዳታ በሚሰጥበት ሆስፒታል ክፍል ውስጥ በየቀኑ ያን አይነት ህክምና ለሰዎች እንደሚሰጥ ሐኪም በኢትዮጵያ ያለውን ሁኔታ እንዴት ይገመግሙታል? ምን ታዘቡ?
አገራችን ውስጥ ትልቁ ሀብት አለ የምንለው ፍቅር ነው መተሳሰብ ነው። ግን አሁን ባለንበት ሁኔታ ውስጥ ከዚህ ኮሮና ለረጅም ወራት እንደዚሁ ነገሩ እየሄደ ስለቀረበ እውነት የነበረው ጥንቃቄ እንደላላ አመለከታለሁ። አዎ አልፎ አልፎ አሁንም ሰዎች የአፍ መሸፈኛ ያደርጋሉ፣ ርቀታቸውን ይጠብቃሉ። በዛው መጠን ደግሞ ከኑሮም የተነሳ የግድ ሰዎች አንድ ላይ የሚሆኑበት አጋጣሚዎች ብዙ ናቸው። አውቶቡስ ውስጥ ስንመለከት በአውቶቡስ ውስጥ ተፋፍገው ነው የሚሄዱት። መንገድ ላይ ስንመለከት በጣም ብዙ ነው። ሰዎች እንደረሱት ነው የሚመለከተው። ምናልባት አዲስ አበባ አካባቢ ይሻል ይሆናል እንጂ ወጣ ሲባል ደግሞ በጣም እንደበዛ ነው የምናየው። እና አዲስ አበባ ከነበርኩኝ እንግዲህ 3 ሳምንት እንኳን አልሞላኝም ከዛ ከተመለስኩኝ፣ እና በጣም ብዙ ሰው እየሞተ ነው። ከዚያም በሳምንት ልዩነት አሁን ስሰማ ከአንድ ቤት ውስጥ ወደ 2 ሰው እንደሞተ አባትና ልጅን ሰማሁኝ። ብዙ የምናውቃቸው ሰዎች እንደዚሁ እየሞቱ ነው። እና ሀገራችን ውስጥ ችግሩ እየባሰ ነው። ይሄንን ነገር መረዳት አለብን። አሁን ማድረግ የምንችለውን ትንሹን ጥንቃቄ እንኳን ማድረግ ያለብን ጊዜ ነው። እንዳልከው ነው ሆስፒታሎች የሉንም። እንኳን አሁን ቀርቶ በተለይ በድንገተኛ ህክምና ከዚህ እንኳን ከመጀመሩ በፊት ከሁለት ከሶስት ዓመት በፊት ተመላልሼ እንዳየሁት ይሄ ድንገተኛ ህክምና መቀበያችን በጣም በጣም ደካማ ነው በእውነቱ። ይሄንንም በተለይ በውጭ ያለንም ወገኖች እንድናስብ የሚፈልገው ማድረግ እንኳን ብንችል ለሀገራችን ማድረግ ያለብን አሁን መርዳት የሚገባን በዚህ በህክምናው ዘርፍ ላይ ብዙ ነገር አለ። እና ለወገኖች የምናገር የምፈልገው ነገር አሁን መጠንቀቅ ያለብን ጊዜ ነው። በተለይ እዚህ በአውሮፓና በአሜሪካ የነበረው ይሄ ሁለተኛው ሶስተኛው የዚህ የወረርሽኑ ማዕበል በሀገራችን አሁን እንደመጣን ያለንና መጠንቀቃችን አናቋርጥ፣ ይሄ የመጀመሪያው ምክሬ ነው። ርቀትን በመጠበቅ የአፍ መሸፈኛዎችን ማድረግ፣ እጅ መታጠብ፣ ይሄም አስፈላጊ ነው። እንደዚህ እንደሰለጠነው ሀገር የምንጠቀምበት ምንም ኢኮኖሚውም የለንም ችሎታውም የለንም። እዚህ አውሮፓ ውስጥ አንድ ሰው ምግብ ቤት ቢኖረው ምግብ ቤቱን ቢዘጋ መንግስት ይደጉመዋል፣ ንግድ ቢኖረው በንግድ ያግዘዋል። ሰዎች ከቤታቸው ሆነው መስራት ይችላሉ። ኢትዮጵያ ውስጥ ግን ያ ነገር የለም። የግድ ውጭ ወጥታ የምትቸረችር እናት ውጭ መውጣት አለባት፣ መገናኘት አለባት። ስለዚህ አሁንም እንደው ይሄንን ነገር ማሰቡ እንዳልከው እዚህ አውሮፓ ውስጥ ብንሆንም ልባችን ሁልጊዜ ኢትዮጵያ ውስጥ ነው። ከአንድ አመት በፊት መስከረም ላይ የሩጫ ውድድር አዘጋጅተን ነበር። ጎ ፎር ኢቲ በማለት በመጀመሪያ ደረጃ በዚህ በኮቪድ ለተጠቁ ወገኖቻችን የሚሆን በኢትዮጵያ እርዳታ ለመላክ ችለናል። እንደገናም ደግሞ አሁን በቅርቡ በዚሁ ለኢትዮጵያ እንዲሄዱ የምንራመ እያልን በትግራይ በመተከል በኮንሶ አካባቢ ላሉ ወገኖቻችን የሚሆን ፈንድሬይስ እያደረግን ነው። እና ውጭ ብሆንንም ሁልጊዜ መስራት የምንችለው ነገር አለ። አትሊስት ወገኖቻችን ያላቸውን አስተሳሰብ እንዲለውጡ።
መልካም ሶና ወዳጆቹ ኢትዮጵያ ውስጥ የሚደረጉ ቀደም ብዬ እንዳልኩት የበጎ አድራጎት ስራዎች ውስጥ በቀጥታ ትሳተፋላችሁ። በአሁኑም ሰዓት በዚህ ሁኔታ ውስጥ ያሉትን ለመርዳት እንቅስቃሴዎችን እያደረጋችሁ መኖሩን ያስረዱን። ዶክተር ዳዊት እስኪ ደግሞ ወደ ስራው ሁኔታ ለመልሶና ከአንድ አመት በፊት የነበረውን ነገር ያስታውሱና በስራው ውስጥ ምን አይነት ሁኔታዎች ተለወጡ? ድንገተኛ ህሙማንን የምትቀበሉበት ክፍል ውስጥ በአሰራር ደረጃ ምንድነው እንደው በመሰረታዊነት ኮቪድ ያመጣው ለውጥ? ምናልባትም ከኛ ጋር የሚቆዩ ለውጦች ሊሆኑ ይችላሉ ተብሎ የሚታሰቡ አሉ። የህይወትን አቅጣጫ በሚመለከተው ላይ ተመልሰን እንነጋገራለን። በህክምና ስራው በሙያው ግን ምን አይነት ለውጦችን አመጣ? እንደው ጎልተው የሚታዩት ካሉ ህሙማን ወደ ሆስፒታል በሚመጡበት ጊዜ ማድረግ ያለባቸው በህክምና ክፍል ውስጥ እናንተ የምታደርጓቸው ዝግጅቶች የትኞቹ በጎላ ሁኔታ የዛሬ አመት ከነበረው ተለውጠው ይሆን?
አድማጮች፣ ከዶክተር ዳዊት በቀለ ጋር ያደረግነው ቃለ ምልልስ ይህ ብቻ አይደለም።
ሙሉን ቃለ ምልልሳችንን በድረገጻችንና በማህበራዊ ገጾቻችን እናኖራለን። ለአሁኑ ግን ዶክተር ዳዊትን ለጊዜያቸው እናመሰግናለን።
ክብራትና ክብራን አድማጮች አሁን ክርክር
በወቅታዊ የሀገር ጉዳይ ላይ ያተኩራል።
በትግራይ ቀውስ ወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ በሶስት ወገን የተጀመረ ጠበቅ ያለ ክርክር የመጨረሻ ክፍል ነው።
አጠቃላይውን የኢትዮጵያን ይዞታና ኤርትራን ጨምሮ ያወዛገቡ በነበሩ ጉዳዮች ላይ ከሚያደርጉት ክርክራቸው አልፎ ሁሉን አብሮ ለማኖር ያዛልቁ ይችላሉ የሚሏቸውን መንገዶች እንዲመለከቱም ይበረታታሉ።
የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ ከቶሮንቶ ካናዳ፣ ዶክተር ዮሐንስ ብሩ ከዋሽንግተን ዲሲ እና ዶክተር በረሄ ሀብተ ጊዮርጊስ ከአትላንታ ናቸው።
በቀደመው ክርክራቸው እልባት ካደረጉበት ጭብጥ ይጀምራሉ።
ዶክተር በርሄ ቀደም ሲል አቶ ዮሐንስ ከርሶ ጋራ ምትማማለው የኢትዮጵያ ሰብአዊ መብት ኮሚሽንን ዘገባ ጥያቄ ውስጥ አስገባዋለሁ ብለዋል። በእርግጥ ከርሶ የተለየ ምክንያት ነው ሁለታችሁ ምታነሱት። በሌላ በኩል የሐሰት ወሬዎች መነዛታቸውን ምትማማለው። ነገር ግን እነኛን የሐሰት ወሬዎች የሚነዛው በኤርትራ ጦር ሠራዊት ውስጥ ያለ የፕሮፓጋንዳ ሥራ የሚሰራ ክፍል ነው ያሉት። ሌሎችም ትችቶች ቀርበዋል። በቀረቡት ላይ ሌላ ጥያቄ ማስከተሉ ምክንያታዊ አይመስለኝም እና እድሉን ልስጠው።
እኔ እንደሚታየኝ የኤርትራ ሰራዊት ለዛ አይነት ፕሮፓጋንዳ ውስጥ የሚገባበት ምክንያቱም አይታየኝም። የዚህ ጦርነት መካፈሉ በጣም ልምትር በሆነ መንገድና ትንሽ አወዛጋቢ ሊሆን ስለሚችል ሌላው እስካሁን ድረስ በግልጽ ያልወጣ ነገር ስለሆነ እኔ በኤርትራ በኩል እንደዛ አይነት መጨመቅና እንትን የነበረበት አይመስለኝም። በጣም በቀላሉ ያለፈ ነገር ነው ይሄ እና ባዶ ምናምን የሚባለው ደግሞ እሱ ድሮ የነበረ ነው። በዛው አይነት አነጋገር የቀረ ነው። አሁን የለም እንደሱ አይነት እና ወቴቨር ነገር መንግስት የሚፈልገው ይናገራል፣ የማይፈልገውን ደግሞ አይናገራም። This is what I understand እንደማውቀው እና ቀላል ነው ነገሩ። እንዲያውም ከአሁን በኋላ ይሄ ነገር አልፎ እኛ ለወደፊቱ የሚከፈተው አዲስ ምዕራፍ ነው የተከፈተው ነው ብለው ነው ቆይቷል። ይህ ምዕራፍ እንትን ካለ ግን አንዳንድ ነገሮች ነበሩ፣ ዝግቦች ስለነበሩ ሊካሄድ አልቻለም እና ለመጪው በአካባቢያችን ያሉት እድገቶች የሬድሲ አሁን አይታችኋል፣ አንድ መርከብ ሶስት ካናል ላይ ስለቆመች ምን ያህል ችግር እንደተፈጠረ። ባቤል መንደብ ከዛ ያላነሰ ኢምፖርታንስ ያለው ነው። ቀይ ባህር በጣም ኢምፖርታንት ነው። የዓለም ስልጣኔ፣ የዓለም ሀብት፣ የዓለም ኢኮኖሚ እንቅስቃሴ ወደ ኤሽያ እና ወደ ደቡብ ሄደዋል። አውሮፓ የሞተ ኮንቲነንት ነው። እሱን ይዘው አሁን የሚጨፍሩና የአውሮፓ ኤዩ ምናምን የሚባለው ይሄ የሞተ ኮንቲነንት ነው እና ይሄ ሁሉ ትተን አሁን እሱ ለወደፊቱ ለምን አናይም? አዲስ ምዕራፍ ነው አሁን የተከፈተው። በተለይ የምልበት ምክንያት የኢትዮጵያና የኤርትራ ህዝቦች እና መንግስታት አንድ ላይ ሆነው ዜሮ ሳም የሆነ ሲትዌሽን ሳይሆን አንተ ካገኘ ልጽፋለሁ የሚል አይነት ሳይሆን አብረው መበልጸግና መኖር የሚችሉበት እንዲያውም እነሱ ብቻ ሳይሆኑ ሶማሊያም እዛ እነሱ እንትን ውስጥ የገባችበት ሁኔታ የተፈጠረ ነው ያለው እና ይሄ ነገር እንዴት ነው ወደፊቱ እድላችን የሚያበራን እንዴት ነው የሚሆነው የሚለውን ነገር ብናይና በሱ ምንም የተሻለ ይመስለኛል። ይሄ የሪፖርት እንዲተደርጓል እንዲተፈጽሟል የሚባለው ፖስት ሞርተም እንትን ነው፣ ያለፈ ነገር ነው እና እሱ በሁኔታውና በህግ መሰረት ይጣራ። ውሸት ሆኖ የተገኘውን የውሸት እንትን ምንጭ የሆነውን ደግሞ ታውቆ በህግ የሚቀጣ ከሆነ በህግ መቀጣት አለበት፣ ወይ ደግሞ ሁኔታውን ለህዝብ መገለጽ አለበት ነው የምለው። ግን አሁን ያለን ትልቁ ቻለንጅ መጪው እድላችን ነው እና በሱ ነው እንትን ማለፍ የምፈልገው ይህን
መልካም መጪው እድላችን ብለዋል ዶክተር በርሄ። እሱ የውይይታችንን መቋጫ ነው። ሁሉን አብሮ የሚያኗኑር ሁኔታ እንዴት መፈጠር ይችላል ላይም የየበኩላችሁን ሀሳብ ሰጥታችሁ ነው ክርክሩን የምንቋጨው። እያሰቡ ይቆዩኝ፣ ከዛ ጥያቄ ጋር ወደ እርስዎ መለሳለሁ። ከዚያ በፊት ግን ሁለት መሰረታዊ ነጥቦች ላይ ሀሳባችሁን ልቀበል። ቀደም ብዬ ያስተዋወቅኩትን የጠቅላይ ሚኒስትሩ ንግግር ላይ የቀረበ ምናልባትም አብዛኛውን በግራና ቀኝ የሚያወዛግቡ ጉዳዮች የሚወክል አስተያየት ላሰማና አቶ ዮሐንስ ደርሶ መጣለው።
ቲፒኤልኤፍ በየተቋማቱ አምነስቲ በሉት ዩኤን በሉት ኤጀንሲ ላይ ያለ ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ላለፉት 30 ዓመታት ተስቧል። የአሜሪካን መንግስት በመረጃ እያወናበር ያለው የዚህ ኤጀንት ካድሬ ቤተሰብ ነው። 20 ዓመት 30 ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው፣ ጓደኞች ናቸው። ከስድስት ወር በፊት ዶሪ ተጠሯል። ለምን የተዘረፈ ሀብት አላቸው? ኢትዮጵያ እንደዛ ሀብት የላት። ተዘርፋ እኮ ገና ለማስመለስ ጥረት የምታደርግ ናት። እነሱ በጣም ብዙ ብር ስላላቸው በየሀገሩ ሎቢት ቀጥረዋል፣ ይጮሁላቸዋል። መተከል ብትሄድ ግን ጉሙዝ ሎቢት መግዛት አይችልም ብቻ ሳይሆን የት እንደሚገዛም ስለማያውቅ ማንም አይጮሁለት። የአማራ አርሶ አደር፣ የአገዋ አርሶ አደር ከመተከል ተፈናቅሎ በየመንደሩ ውስጥ ያለው ማንም አይጮሁለትም።
አቶ ዮሐንስ እንደተከታተሉት ሁላችሁም እንደተከታተላችሁት የበኩላችሁን አስተያየት እንድትሰጡ እድል ሰጣለሁ። ወደ አቶ ዮሐንስ ነው የምመጣው ተረኛው እርሶ ነውና በጠቅላይ ሚኒስትሩ ንግግር የተንጸባረቁት ሀሳቦች ቀደም ብሎ ባነሳቸዋቸው ክርክሮች ውስጥም ታይተዋል። በአብዛኛውም የሚተቹ የሚቀርቡ ናቸው። በሌላው አካባቢ የተፈጸመ በሌሎች የኢትዮጵያ አካባቢዎች የተፈጸሙ በደሎች አንዳቸውም ሪፖርቶች ላይ አልቀረቡም። ገና ከመነሻው አንዳንዶቹ ሪፖርቶች ጥያቄ ውስጥ ያስገባቸዋል የሚለው በብዙዎች ይሰማል። በአንጻሩ ደግሞ ሆን ተብሎ ይህን ሁኔታ በኢትዮጵያ የሚታየውን ያሁን ገጽታ ለመፍጠር ቀድሞ የተሰራ ነው የሚለውን ነው ጠቅላይ ሚኒስትሩ ያስተጋቡት። ምን ይላሉ እርስዎ?
አመሰግናለሁ። ምናልባት የጠቅላይ ሚኒስትሩ ዝርዝር ላይ ሁለት ሶስት ዋና ዋና ነገሮችን ማንሳት እንችላለን። አንደኛ እሳቸው እየሰሩ ያሉትን ነገር ሌላ አካል እየሰራ እንዳለው አስመስለው ማቅረብ አለበት። እሱ ምን እንደሆነ እንመለስበታለን። ሁለተኛው ምናልባት ሌሎች ሀገሮች እንዴት መረጃ እንደሚያገኙ መረጃውን እንዴት አድርገው ጥቅም ላይ እንደሚያውሉትም ምናልባት አለመገንዘብ ያለበት ይመስላል ንግግራቸው። ሶስተኛው ግን በዚህ ህብረ መንገዳቸው ችግር ያለው ኢትዮጵያ ውስጥ ባለው የአመራር መዛነት ትግራይ ላይ ብቻ ሳይሆን በሌላ የኢትዮጵያ ክፍልም አውዳሚ የሆነ ግጭት እንዳለ ገልጸዋል በዚህ ንግግራቸው። እኔ የምወስደው ከዚህ አንጻር ነው። የመጀመሪያው ስለ ሎቢ አንስተዋል ጠቅላይ ሚኒስትሩ። ሎቢ መጀመሪያ ከባለፈው ምናልባት ሁለት ሶስት ወራት ሊሆን ይችላል የቀጠረው የኢትዮጵያ መንግስት ነው። አሜሪካ ያለው ዋሽንግተን ዲሲ ያለው የኢትዮጵያ ኤምባሲ በየወሩ $35,000 እየከፈለ የሚያሰራው የሎቢ ፈርም አለ። ይሄ ሎቢ ፈርም የተቀጠረው አንድና አንድ አላማ ይዞ ነው። የኢትዮጵያ መንግስት አሁን ባለው ሁኔታ፣ በተለይ ደግሞ ትግራይ ላይ ባለው ሁኔታ የዲፕሎማሲ ሽንፈት ገጥሞታል። የዲፕሎማሲ ሽንፈቱን ወደ ነበረበት ቦታ ለመመለስ የሎቢ ድርጅት ያስፈልጋል ተብሎ እንደጠቀስኩት በወር $35,000 ለሶስት ወራት ቀጥሯል። ምናልባት ከዛ በላይም ሊሄድ ይችል ይሆናል። እሳቸው ያቀረቡት ግን ኢትዮጵያ ብር የላትም ሎቢ ለመክፈል የሚል ነው። እየተደረገ ያለው ግን አሁንም ልህን ነው። ይሄ ዶክመንት ካስፈለገ መስጠት እንችላለን። የትግራይ ዲፕሎማሲ ለህዝብ ነው እየተሰራ ያለው። እንደምታዩት ውጭም ውስጥም ያለው የትግራይ ህዝብ እየተፈጸመ ያለው ነገር አሰቃቂ ስለሆነ ለትግራይ የማይገባ ስለሆነ ፎርዛት ማለት ለማንም ህዝብ የማይገባው ነገር ነው። ይህንን በመቃወም የትግራይ ተወላጅ የትም ይሁን የት የፖለቲካ ልዩነቱ መውደድ ምትቶ ሁሉም በአንድ መንፈስ ተነስቶ ዲፕሎማሲውን እየሰራ ነው። ይሄ ደግሞ ሰን እያገኘ ነው። ስለዚህ የቲፒኤልኤፍ ብር ስላለ ስለወሰዱ ነው የሚባለው ነገር ምናልባት ወደ ሌላ እንዳልገባ እንጂ ሊመርመር እኮ ተብሎ ነበረ። ጠቅላይ ሚኒስትር አብይ መጀመሪያ ወደ ስልጣን ሲመጡ ብር ውጭ የተቀመጠ ብር አለና ይመርመር ሲባል የተውበት ምክንያት ሌላ ምክንያት የለውም። አብዛኛው የሰረቀው የትግራይ ተወላጅ ስላልሆነ ነው። ከትግራይ ተወላጅ ውጭ ያለ ብዙ ሀብት ይጠቀማቸው ስላለ ወደዛ መግባት አልፈለጉም። ምክንያቱ ሊጋለጥ ነው ስላለ አሁን የምንሰማው ግን የትግራይ ተወላጅ ብር ሰርቆ አከማችቷል የሚል ነገር ነው። ይሄ ከእውነት የራቀ ነው። ሌላው ያነሳሁት ሀገሮች አሜሪካ ወይም ደግሞ ሌሎች ትልልቅ ሀገሮች መረጃ የሚያገኙባቸው የተለያየ መንገዶች አሏቸው። ሲጀምር አካባቢያችን ላይ የምስራቅ አፍሪካ አካባቢ ላይ በተለይ በአሁኑ ወቅት ከማንኛውም የዓለማችን ክፍል ምናልባት በበለጠ መልኩ የመረጃ ነስናፊ ሳተላይቶች የሚርመሰመሱበት ክልል ነው። እያንዳንዱ የተደረገውን ነገር ምስልም አስደግፈው ማቅረብ የሚችሉ ማለት ነው ኃይል ያላቸው። በዚህ የመጀመሪያ ደረጃ ላይ የምንለው መረጃ ያገኙበታል። ሁለተኛ በሀገራችን ያሉት ኤምባሲዎቻቸው አንዱና ትልቁ ስራቸው ይሄ ነው። ኢትዮጵያ ውስጥ እየተደረገ ስላለው ነገር የሚያውቁት እነሱ ናቸው። ይሄ መረጃ በሚደርስበት መስመር ለየመንግስቶቻቸው ያሳውቃሉ። ከዛ በኋላ ደግሞ ከሌላ አካል የሚያገኙት መረጃም ይኖራቸዋል። እነዚህን አጠናቅረው ነው ኢትዮጵያ ውስጥ ምን ይሆናል ያለው ትግራይ ውስጥ ይሆን ያለው ነገር ምንድነው የሚለው ነገር የሚሉት መያዝ ብቻ ሳይሆን ይህንን ወደ ተግባርም እንዲቀየር የሚያደርጉት ማለት ነው። መረጃ ስላገኙ ብቻ ዝም ብለው እዚህ ወጥተን ተሰልፈን ስለጮህን ብቻ ዝም ብለው ኢትዮጵያን ገጽታ አያበላሹም ወይም ደግሞ ኢትዮጵያ ላይ እርምጃ ይወስዱ። በተለያየ መረጃ አስደግፈው ነው ኢትዮጵያ ላይ መወሰድ ያለበት እርምጃ ካለ እርምጃ የሚወስዱት። አንዱን ከዚህ ጋር የተያያዘ ምንድን ነው ባለፈው ያነሱት፣ ለምሳሌ በምዕራብ ትግራይ ላይ የሰብአዊ እልቂት እየተደረገ ነው፣ የዘር ማጽዳት ስራ እየተሰራ ነው አሉ። ይህንም ሲሉ ዝም ብለው ሴክሬታሪ ብሊንከን ብልጭ ስላለላቸው ተነስተው የተናገሩት አይደለም። የተሰነደ መረጃ እጃቸው ላይ ይዘው ነው እንደዚያ ያሉት። እዛ አካባቢ እየተደረገ ያለ ነገር በተመለከተ ማለት ነው። ስለዚህ ምናልባት ለኢትዮጵያ የሚበጅ መሬት ላይ የሌለን አሰራር እያመጣን የተለመደው የውሸት አካሄድ ከምንሄድ ምንድን ነው እየተደረገ ያለ ብለን ወደ መስመሩ ብንመለስ ጥሩ ነው የሚል እምነት አለን። ምናልባት አንዷን ነገር ግን ዶክተር ዮናስ አንስቷት ሳላነሳት እንዳላለች ማይካድራን በተመለከተ ማይካድራ ከመጀመሪያ ጀምረን እያልን ያለ ነው ገለልተኛ አጣሪ ይግባ ነው እያልን ያለ ነው። እኛ የምናውቀው ማይካድራ ላይ ያለቀው የትግራይ ተወላጅ ነው። ይሄ ልክ ሌላ ቦታ ላይ እንደተደረገው በፈረንጆች አቆጣጠር ከኖቨምበር 4 ጀምሮ እስከ 15 ያለውን እንቅስቃሴ ሲከታተሉ የነበሩ ሰዎች የጻፏቸው ጽሑፎች አሉ። መቼ ህንጻዎች እንደፈረሱ፣ መቼ ቤቶች እንደተቃጠሉ፣ መቼ ህብረተሰቡ እንደወደመ እንደተገደለ ግልጽ አድርገው ነው ያስቀመጧቸው። ይህንን ይዘን ነው እየተናገርን ያለነው። ለዚህም ግን እኛም ተሳስተንም ከሆነ ይሁን፣ ግን ገለልተኛ የሆነ አጣሪ ይግባና ይስራው ሲባል አይሆንም ተባለ። የኢትዮጵያ ሰብአዊ መብት ኮሚሽን ገብቶ በግማሽ ለግማሽ የሆነ ሪፖርት ይዞ ነው የወጣው። ውሸትን የተከላከለበት ማለት ነው። እና እነዚህ ነገሮች መጣራት መቻል አለባቸው።
ወደ ዶክተር ዮናስ ከመሄዴ በፊት አንድ ተከታይ ጥያቄ ግድ እንዳነሳ ይጠይቃል። ገለልተኛ አጣሪ ያሉት በሁሉም የተስማማችበት መልኩ ሀገራቱም መንግስታቱም የውጭ ታዛቢዎችም ዓለም አቀፉም ማህበረሰብ ሳይቀር ያን ሐሳብ እያቀረበ ነው። እሱ ላይ እንደምትስማሙ መቁጠር ይቻላል። ነገር ግን ይሄው ብዙ ሌሎች ቦታዎች ላይ በደል ተፈጽሟል፣ ዜጎች ተገለዋል፣ የሰብአዊ መብት ተጥሷል ብሎ ያቀረበው አምነስቲ ኢንተርናሽናል ሌላ ጋር ሲያቀርብ ትክክል ከሆነ ማይካድራ ጋር ያቀረበው ለምን ትክክል አይሆንም? አቶ ዮሐንስ፣ ሌላ ገለልተኛ አጣሪ ለምን ያስፈልጋል? ሌላ ጋር መቀበል ይቻልነውን እዛ ጋር ለምን መቀበል ያስቸግራል?
ግልጽ ነገር ነው። እዛ ላይ አዲስ አንደኛ ሪፖርቱ እንዳነበብ ነው፣ እርግጠኛ ነኝ አንተም አንብበኸዋል። ኢንዲፐንደንትሊ በገለልተኝነት ማረጋገጥ አልቻልኩም ብሏል ሪፖርቱ ላይ። ገዳዮቹ እገሌ እገሌ ናቸው ተብሏል፣ ግን አምነስቲ ኢንተርናሽናል በገለልተኝነት ኢንዲፐንደንትሊ ግን ማረጋገጥ አልቻልም ይህንን ብሎ በግልጽ አስቀምጧል እዛ ላይ።
መልካም፣
እዛ ላይ አረጋግጫለሁ ሆኗል አላለም። የማርያም ጽዮንን የአክሱምን እልቂትን እንየው። የአክሱም እልቂት ላይ የሚያወላዳ ነገር የለውም። እገሌ ፈጸመው በዚህ ቀን ተፈጸመ እንዲሆነ ብሎ ነው የቀረበው። የማይካድራ ግን ያነጋገርናቸው ሰዎች እንዲህ 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 ብለውናል። አምነስቲ ኢንተርናሽናል ግን ማጣራት አልቻለም ይህንን በሚል ነው እዛ ላይ ያስቀመጠው። ስለዚህ ይሄ ነው ሌላ ገለልተኛ የሆነ አካል ወይም ደግሞ ራሱም አምነስቲ ኢንተርናሽናልም ተመልሶ ገለልተኛ ሆኖ ሊያጣራው ከቻለ እሱ ራሱም ሊያየው ይችላል። እና ለዚህ ነው እንደገና በገለልተኛ ይጣራ የምንለው። እዛ ላይ የተቀመጡ ማለት ነገሮች አሉ ማንሳት የሚቻለው። ሳምሬ የሚባል ቡድን በምዕራብ ትግራይ እዛ ነዋሪ ከሆነው ሰው ከአንድም ሰው አታገኘው። ምን ማለት እንደሆነ ማን እንደሰየመው ማን እንደፈጠረው አይታወቅም። ሳምሬ የሚባለው ቡድን ማለት ነው ትግራይ ውስጥ የለም። እዛ አካባቢ ተወላጅ የሆነ ማይካድራ ውስጥ ተወላጅ የሆነ ሰው ሳምሬ የሚባል ታውቃለህ ወይ ብለህ ብትጠይቅ ሳምሬ ምን ማለት እንደሆነ አይነግርህም። የለም እንደዛ የሚባል ነገር። ሪፖርት ላይ ግን ተቀምጠዋል እንደዛ የሚል ሌሎችም ብዙ ነገሮች ስላሉ ማለት ነው።
መልካም፣ ከጊዜ አንጻር ተከታይ ጥያቄ ማንሳት አልችልም። ዶክተር ዮናስ የእርስዎን እድሉ።
እሺ፣ እዚህ ላይ ብዙ የሚባል ነገር አለ። አቶ ዮሐንስ አሁን የተናገሯቸው ትንሽ ብዙ ለጥያቄ የሚቀርቡ ናቸው። በመጀመሪያ ግን አንድ ርማት፣ ፕራይም ሚኒስተር አብይ ኢትዮጵያ መንግስት ለሎቢንግ ገንዘብ የሚያወጣው የለውም አያወጣምም ብለዋል። ምን ያህል በተመኘሁኝ ያንን ሀሳባቸውን ሊቀይሩ ቢችሉ። ነገር ግን ይሄ 35,000 ብር ለሶስት ወር ቀጥሯል የተባለው ገንዘቡን የከፈለው የኢትዮጵያ መንግስት አይደለም። አንድ ኢትዮጵያዊ ነጋዴ ለሶስቱን ወር 35,000 የከፈለው። ስለዚህ እዛ ላይ የፕራይም ሚኒስተሩ ያሉት
በወር ነው ካላቋረጥ ቆጣን ይከተም
ያ በወር 35000 ለሶስት ወር አንድ የኢትዮጵያዊ ሀብታም እዚህ ያለ ሰው ነው እሱን እርግጠኛ ነኝ ለማክ ነው መናገረው። በሁለተኛ ነገር ላይ ግን አንዳንድ ጊዜ በብዛት በተለይ ይሄ ነገር በቲፒኤልኤፍ ሰዎች ላይ በህወሓት ሰዎች ላይ የሚያመዝን ነገር ነው። ኤቪደንስ እንደፈለጉት የመምረጥ ጉዳይ አለ። አሁን አቶ ዮሐንስ መጀመሪያ ሲናገሩ የመጀመሪያው ትምህርት ላይ የኢትዮጵያን ሂውማን ራይትስ ካውንስል እንደ አንድ ምሳሌ አድርገው አቅርበው ነበረ ትግራይ ውስጥ ለሚፈጸመው ነገር። በኋላ እንደገና ደግሞ የማይታመን ነው ብለው የመጀመሪያው ያው የሳቸው ናሬቲቭ የሚደግፍ ስለነበር እንደዛ አሉ። በሌላ በኩል ደግሞ የሚታመን አይደለም አሉ። አሁንም በአምነስቲ ኢንተርናሽናልም ላይ ደገሙ ይሄን ነገር። በመጀመሪያ ደረጃ ማይካድራ ላይ አምነስቲ ኢንተርናሽናል የሳተላይት ሚጆሉ አንስቶ ያቀረበ ጊዜ አንድ ነገር ብሏል። በዛን ጊዜ ያ ኤሪያ በቁጥጥር ስር የነበረው በቲፒኤልኤፍ ኃይል ነው። ሁለተኛ ያለው ነገር ደግሞ ምንድነው? በብዛት የሞቱ ዳሃዎች ናቸው። እዛ ለስራ የመጡት የአማራ ሰዎች ናቸው ብሎ ተናግሯል። ሟቾቹ አማራ መሆናቸው ምንም ጥያቄ የለም። እንደዛ ነው ያሉት። በኋላ ግን የአማራ ኃይልም ይሁን ፌደራል ጋቨርንመንቱ ኃይል ሲመጣ ያ ወንጀል ከተፈጸመ በኋላ ነው እነዚህ ኃይሎች የገቡት። በመጀመሪያ ደረጃ ሆነ አቶ ዮሐንስ የሚሉትን እንመንካል። እነዚህ የተገደሉትን አማሮች የገደለው የአማራ ሚሊሻ ነው የሚለው ለነቀበል ወይንም የኢትዮጵያ ኃይል ነው ልንል ነው። ምክንያቱም ይሄ ማገደል ማንን ሳይሆን የሰዓት ችግር አለበት ያቶ ዮሐንስ አባባል። ቲፒኤልኤፍ ከዛ ከተማ ውስጥ ከመውጣት በፊት ነው እነዚህ ሰዎች ከተገደሉ በኋላ ነው የአማራ ኃይልና የኢትዮጵያ መንግስት ኃይል ዛር ጀርስ የገባው። ይሄን ደግሞ በትክክል ነው የተነገረው። በሁለተኛ ደረጃ አሁን ደግሞ ምን አለው የመጨረሻ ላይ አምነስቲ ኢንተርናሽናል አክሱም ላይ ስለተደረገው አቀራረቡ በትክክል ነው ለጥያቄ የሚቀርብ አይደለም አሉ። ፓራፍሬዝ ነው ማድረገው ወርድ ተወር አይደለም ያሉት ግን እንደዛ ነው የተናገሩት መንፈስ። አምነስቲ ኢንተርናሽናል እኮ ዳይሬክተሯ ያንን ሪፖርት የጻፈችው ዳይሬክተር እኮ የተሳሳተ ነገር ነው ያቀረብነው ብላ አውጥታለች በግልጽ በፐብሊክ ሁለት ነገር ላይ ነው እንትን ያለችው። በርግጥ ከመተገደሏል አለች ማርክ እናን ነው መርግ ማን ማሳከር ነበር አለች። ሆኖም ግን እኛ የሰጠነው ሰርከምስታንስ ትክክል አይደለም ማለት መጀመሪያ የሰጠው ሰርከምስታንስ ምንድን ነበር? ምንም ሳያደርጉ በሰላም የተቀመጡት ለጸሎት የገቡትን ሰዎች ከቤተክርስቲያን ያሰጡ ገደሉ ነበር። ያ ውሸት ነው አለች። ሁለተኛ ያለችው ደግሞ ምንድነው? ይሄ ነገር የተደረገበት ቀኑንም ተሳስተናል አለች። ምክንያቱም ለዛ ችግር የሆነባት ምንድነው? ቲፒኤልኤፍ አንድ ቦታ ላይ አይደለም ሁለት ሶስት ቦታ ላይ አልጀዚራ ላይ ቢቢሲ ላይ ሮይተርስ ላይ የቲፒኤልኤፍ ኃላፊዎች በዛ አምነስቲ ኢንተርናሽናል ባቀረበት ቀን ላይ የኛንንም ኮንትሮል እናደርገው ብሎ የተናገሩበት ነበር። እንግዲህ ቲፒኤልኤፍ ሁሉ ኮንትሮል የሚያደርገው እንዴት ነው ሰላማዊ ሰው ተገብቶ የሚጨረሰው? ብዙ ስህተት ያለበት ነገር ነበር የአምነስቲ ኢንተርናሽናል ያን ሆኖ አይ አምነነዋል ተቀበለነዋል በዛ ነው የምንሄደው የማለት ትናለ። ሌላ መጨረሻ ላይ ማለት የምፈልገው ምንድነው በዚህ የቲፒኤልኤፍ ፕሮፓጋንዳ በሚመለከት ብዙዎቻችሁ አይታችሁታል። የቲፒኤልኤፍ ህዝብ ተራበ ተጠማ ተብሎ 2 ሚሊዮን ብር ዶላር በላይ ተሰብስቦ ነበር ገንዘብ። በኋላ ግን የለም ለተራበው ለተጠማው አይደለም እንልከው ለአድቮኬሲ እንጠቀምበታለን ብለው በፕሮፓጋንዳ ለአድቮኬሲ እየተጠቀሙበት ነው። ይሄ ግልጽ ነው። ዋናው ደግሞ አንድ ከቶ ዮሐንስ ጋር መስማማበት ምንድነው በርግጥ አሜሪካኖቹ ኢትዮጵያ ውስጥ ያለው ኤምባሲ አቲን ካፒታል ውስጥ ካሉት በሞላ በአሜሪካን ሰራተኞች ወይንም በዲፕሎማቶች ቁጥር ትልቁ እሱ ይመስለኛል። አንደኛ ወይንም ሁለተኛ ነው ምናልባት ሁለተኛ ሊሆን ይችላል። ግን በጣም ትልቅ ኃይል ያላቸው ሳተላይት ኢሜጆች አላቸው የሚደረገውን ነገር ሁሉ ያውቃሉ። ለዛም ነው መጀመሪያውን ገና የጦርነት ሲነሳ ቲፒኤልኤፍ ነው ዊዛውት ፕሮቮኬሽን የጀመረው ሰው የገደለው ለዛ ያሳዝናል ብለው ኮንደሚን ያደረጉ። ሁለተኛ ወደ ኤርትራ ላይ መሳሪያ የተኮሱት ችግሩን ሪጅናላይዝ ለማድረግ ነው ይሄንንም እንዳወግዛለን ብለው በትክክል የአሜሪካ መንግስት ይሄንን አድርጓል ተናግሯል። ሁለተኛ ይሄ ነው። ሶስተኛ ለምንድን ነው ይሄንን ያደረጉት የሚለውን ደግሞ አንኢኩቪካል በሆነ መንገድ ማያወላዳ አንኢኩቪካል በሆነ መንገድ በማያጠያይቅ መንገድ አላማቸው አዲስ አበባ ገብተው ጠቅላይ ሚኒስትሩን ከስልጣን አውርደው ስልጣን ለመያዝ ነበር። ለ27 አመት ሲጠቀሙበት የነበረውን ፕሪቪሌጅ መልሰው ለመውሰድ ነበር ብለው ይሄ ያሉት ሴክሬታሪ ኦፍ ስቴቱ ፓምፒዮ ራሳቸው ናቸው። ከዛም አልፎ ደግሞ አሲስታንት ሴክሬታሪ ኦፍ ስቴት ፎር አፍሪካ እሳቸው ይሄንን ያደረጉት የተነጠቁትን የስልጣንና የኢኮኖሚ ጥቅም መልሰው እጃቸው ለማስገባት ያደረጉት ነው። ዋና አላማቸው የጠቅላይ ሚኒስትሩን መንግስት ለማወረድ ነው የተናገሩት ነገር አለ። ስለዚህ በጣም የሚገርመው ነገር ምንድነው? ዴሊቨሬት የሆነ ሚስኢንፎርሜሽን ካምፔን አካሂዷል ቲፒኤልኤፍ። ይሄን ደግሞ በእኔ በኩል መቼም በኢትዮጵያ መንግስት ጥፋት የምለው እስካሁን ድረስ ይሄንን ፕሮፖጋንዳ የሚለውንና አድቮኬሲ የሚለውን ፐብሊክ ሪሌሽንስ የሚለው ላይ የኢትዮጵያ መንግስት በጣም ወደኋላ ነው እንትን ያለው። ጠቅላይ ሚኒስትሩን ብለውታል በፒአር ላይ እያሸነፉ መሆኑን የቲፒኤልኤፎች። በእርግጥ ጊዜያዊ ድል ነው። እነዚህ ነገሮች በሙላ ሲባሉ የነበረው አሁን አንድ ጊዜ አንድ እንትን አላቸው ምንድን ነው ቲፒኤልኤፍ ሮቦት አላቸው ትዊተር የሚልክ ቲፕ ታደርገዋለህ። መጀመሪያ የሰዎች ስም ይከተትበታል። ከዛ በኋላ አሁን አንድ ጊዜ ትዝ የሚለኝ ነገር ምንድን ነው አንድ ሴት አለ 15 ሰው ወንዶች ደፈሩኝ እንደዚህ ያደረጉኝ ብላ ትዊት ታደርጋለች። ስሙ አለ እዛ ላይ ተወሰኑ የእንግሊዝኛ ስህተቶች አሉበት ኮማ ምናምን ካለቦታቸው የገቡ አሉበት። ዘ ሴም ፕሌይ 15 ወንዶች ደፈሩኝ ከነ ዘ ሴም ግራመር ስህተት ዘ ሴም የኮማ ምናምን አቀማመጥ ወደ 20 የሚሆኑ የተለያዩ ስም ነው የተበተነው። እንደዚህ አይነት ፕሮፖጋንዳ እንትን በሚደረግበት ጊዜ መጨረሻ ላይ you know ፀሐይ ሲወጣ እውነቱ ይወጣል።
መልካም አሁን በተቻለ መጠን ሰብሰብ አድርጋችሁ አጠራ አድርጋችሁ ብትመልሱልኝ
እዚህ ላይ አቆማለሁ። ይሄ ማለት ትግራይ ህዝብ ላይ ግፍ አልተፈጸመም አይደለም። የኢትዮጵያ ሂውማን ራይትስ ኮሚሽን ራሱ 108 ሴቶች እንደተደፈሩ ማረጋገጫ አለኝ 3 ከተማ ውስጥ። ሌሎች ከተማዎች ውስጥ ሪፖርት ሊደረግ ያልተቻለው ያንን ነገር የሚቀበሉት ፈራርሰዋል ወይንም ደግሞ ሰራተኛ የላቸውም። ስለዚህ ይሄ ነገር በማስ እንትን እየተደረገ ነው ብሎ አቀርባል። የኢትዮጵያ የሴቶች ሚኒስተርም በጣም ከምንገምተው በላይ ያወንጀል ተፈጽሟል ብላለች። እንደነዚህ አይነት ነገሮች እንዳሉ ትክክል ነው። አሁን መደረግ ያለበት ቲፒኤልኤፍን ሞቶ ከተቀበረበት ለማንሳት ከሚደረጉ ሙከራዎች ይልቅ ለትግራይ ህዝብ ምንድነው የሚሆነው? የተበደለበት ስፍር ችግር በመጀመሪያ ደረጃ እንዴት ነው የሚቆመው? በሁለተኛ ደረጃ ወንጀሉን የፈጸሙት ለህግ የሚቀርቡበት ወንጀሉ የተፈጸመባቸው የመንግስትም ይሁን የህብረተሰቡ ድጋፍ እንዴት ነው የሚደረግላቸው ከሚለው ይቀርና አሁን ቲፒኤልኤፍ እና የቲፒኤልኤፍ ፕሮፓጋንዲስቶች እያደረጉ ያሉት ምንድነው? በእነሱ በተፈጸመው ደም በእነሱ በተፈጸመው ድፍረት ላይ የፖለቲካ ሸቀጥ አድርገውታል። ይሄ ነው ለኢትዮጵያ የሚያሳዝነው። ይሄ ነው ለትግራይ ህዝብ የሚያሳዝነው። ብዙ ማለት ፈልጋለሁ ግን ሌሎችን ሰዎች
አጣን ሰዓቱ ብዙ ሄዷል። በጣም በርካታ ጉዳዮች እንዳሳቸዋል ጥያቄዎችን በገታም መጨረስ አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽንን አስመልክቶ ለቀረባችሁ ጥያቄ ምናልባት ተከታይ ጥያቄ ማንሳት የሚጋብዝ ነበር ሰዓታችን አልፈቀደም። በዶክተር በርሄ ነው የሚጀምረው። የመጠፋፋት ሳይሆን ብለውታል ቀድም ሁሉም በሰላም መኖር የሚችልበት አካባቢ እንዲሆን የአካባቢው ህዝቦች አንድ መሆናቸው ዘመናት የዘለቀ ታሪክ መኖሩ ብቻ ሳይሆን አሁን የሚከድበት አቅጣጫ በየትኛው መንገድ እንደተፈለገም ቢታይ ለአካባቢው ህዝብም ተጎድቷል ለሚባለውም የሚረዳ አለመሆኑን የሚያከራክር አይመስለኝም። ሁሉን አብረው ስለሚያኗኑር ስለቀጣይ መጪጣቸው ዛሬ ያሉት እንቅፋቶችን ስለማንሳት ያገባናል በሚል ነው እና ምንነጋገሩት እንደሚያገባው ሰው ግድ እንደሚለው ሰው ዶክተር በሄ ምን ይታዩታል? ቀደም ጀመር አድርገውታል ምን መደረግ አለበት?
አድማጮች ሙሉውን ክርክራችሁን ድረገጻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
አሁን የአዲስ አበባ መስኮት ሊከፈት ነው።
አሁን የአዲስ አበባ መስኮት ተከፍቷል።
ንጉሴ አክሊሉ ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል።
ወይዘሮ ሽታዬ ምን አለ? የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ አሁን በዚያን ሰሞን ለፓርላማ አባላት ከተናገሩት ከኢትዮጵያ ቴሌቪዥን የተወሰደ። አድማጮቼ ታስታውሱ እንደሆነ ማን ይናገር የነበረ ብዬ የዛሬ 15 ቀን ከታሪክ መዘክሬ አቅርቤላችሁ የነበሩት ቀኛዝማች ዘውዴ ቢራቱ በንጉሰ ነገስቱ ዘመነ መንግስት በፓርላማ አባልነታቸው በሳቸውም ሆነ በሌሎች አባላት ላይ የመንግስትም ሆነ የባለ ስልጣናት ተጽዕኖ እንዳልነበረባቸው አጫውተውናል። የፓርላማ አባላቱ መንግስትም ሆነ ካሳቸው በሚያቀርቧቸው ሐሳቦች ላይ ግራ ቀኝ ተወያይተውና ተነጋግረው ሐሳባቸውን በግልጽ ውይይት በውሳኔ ያሳልፉ እንደነበረ አውግተውናል። ዛሬስ ማን መስከረ ያስተዋለ ምክትል አፈ ጉባኤ ወይዘሮ ሽታዬ ምን አለ? ለመሆኑ ይላሉ ምክትል አፈ ጉባኤ ወይዘሮ ሽታዬ ምን አለ? በግልጽ ተወያይተንና ተነጋግረን እናውቃለን ሲሉ ነበር ምክትል አፈ ጉባኤዋ ራሳቸውንና የፓርላማውን አባላት የጠየቁት። ከ30 አመት በፊት በደርግ ባለፉት 25 አመታት ደግሞ በኢሃዴግ ዘመን የተደረጉት ምርጫዎች ዛሬ ጭምር ያነጋገሩ ነው። አዲሱ ትውልድ አውቆም የራሱን ግንዛቤ እንዲወስድ በማስረጃ ያስደግፈን በዚህ በመርጫው ዋዜማ ተከታታይ ዝግጅቶችን ማቅረብ እንቀጥላለን። ሁሉን መርምሩ የተሻለውን ያዙ። የ15 ቀን ሰው ይበላል።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
አድማጮች አሁን ወደ ስርጭታችን ማገባደጃ ልናመራ ነው።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍ ሆነ በመደወል ተሳተፉ ዘንድ እንጋብዛለን።
የዛሬውን በዚሁ ልንቋጭ ነው። የኢሜል አድራሻችንን ለማስታወስ horn@voanews.com ነው።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና 31 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመረብኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ለአሁኑ በዚህ ተሰናበትን።
ሰላም ደህና ደሩ።